ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ሕዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ሕዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ክብራትና ክብራን አድማጮቻችን፣ ይህ የጋሻ አማራ ድምጽ ራዲዮ ነው። የዛሬ ዕለተ ሐሙስ የካቲት 2 2015 ዓ.ም ዝግጅታችን እነሆ ጀመረ። የማስተናግዳችሁ ዮዲት ለገሰ ነኝ። በመጀመሪያ ወደ አጫጭር ዜናዎች እናልፋለን። ከተደጋጋሚ የግፍ እስር ከወራት በፊት የተፈታው የባልደራስ ከፍተኛ አመራር አቶ ስንታዮ ቸኮል ከጎፋ ገብርኤል ቤተክርስቲያን በፌደራል ፖሊስ ተይዞ መታሰሩ ታውቋል። ከተደጋጋሚ የአዲስ አበባ፣ የባህር ዳርና የቡራዩ የግፍ እስር ከወራት በፊት የተፈታው የባልደራስ ከፍተኛ አመራር አቶ ስንታዮ ቸኮል የካቲት 1 2015 ጠዋት ላይ በንፋስ ስልክ ላፍቶ ክፍለ ከተማ ለጾመ ምህላ ጎፋ ገብርኤል ቤተክርስቲያን በሄደበት በፌደራል ፖሊስ መታሰሩን ለማወቅ ተችሏል። አቶ ስንታየውን በመያዝም ከቀኑ 5 ሰዓት አካባቢ በቤቱ ውስጥ በፌደራል ፖሊሶች ፍተሻ እየተደረገ መሆኑ ታውቋል። በፍተሻ ወቅት ከልጆቹ መካከል አንዷ ስታለቅስ ስንታየው ለምን ታለቅሻለሽ? ይህ እኮ የፖለቲካ እስር አይደለም፣ የሰማዕት እስር ነው። ለወገኑ መታሰር ተገኝቶ ነው እንዴ? ካህኖች እየሞቱ አይደል እንዴ? ካህናት እየታሰሩ አይደል? እያለ ሲያበረታታ ተደምጧል። ጥቁር የለበሱ ሰራተኞች እንዳይገቡ ተከለከሉ። አዲስ አበባ ፕላንና ልማት ኮሚሽን የቅዱስ ሲኖዶስ ውሳኔ ተቀብላችሁ ጥቁር የለበሳችሁ ኦርቶዶክስ ሰራተኞች ስራ መስራት አትችሉም፣ ከላይ የመጣ ትዕዛዝ ነው በማለት ወደ መስሪያ ቤቱ እንዳይገቡ ከልክሏል። ድሬሲንግ ኮድ የሌለው መስሪያ ቤት የምትለብሱትን ልምረጥላችሁ ማለቱ አስገራሚ ነው፣ ለሃይማኖቱ ያለው ንቀት ያሳየ ነው ሲሉ ሰራተኞች ተናግረዋል። በስፍራው ተገኝቶ ህዝቡን ቃለ ምልልስ ሲያደርግ የነበረውም አሻም ቴሌቪዥን ቀረጻውን አቋርጦ እንዲሄድ ተደርጓል። በተያያዘ ዜና በናዝሬት ከተማ ህገወጥ ቡድኑን ለማስገባት የአገዛዙ የጸጥታ ኃይሎች እንቅስቃሴ እያደረጉ ነው ተባለ። በናዝሬት ከተማ የአብይ ወታደሮች ኢየሱስ ቤተክርስቲያንን እና ማርያም ቤተክርስቲያንን ከበባ በማድረግ ጥቁር የለበሳችሁ አትገቡም በማለት ለጸሎት ቤተክርስቲያን የሚሄዱትን ምዕመናን እየመለሱ ይገኛሉ ሲሉ ምንጮች ገልጸዋል። አሳዛኝ ዜና፣ በሻሸመኔ ከተማ የሟቾች ቁጥር 37 መድረሱ ተሰማ። ተዋህዶ ሚዲያ ማዕከል በሰበሰበው መረጃ መሰረት የተገደሉት የሰማዕታት ቁጥር 37 መድረሱን ዘግቧል። ከሰማዕታቱ መካከል ጥር 30 2015 ያረፉትና በዕለቱ በሻሸመኔ ደብረ ስብዓት ቅዱስ ሚካኤል ቤተክርስቲያን ሥርዓተ ቅዳሴን ያደረሱት ቀሲስ ሐረገ ወይን ይገኙበታል። በሻሸመኔ ከተማ በመንግስት የጸጥታ ኃይሎች የተደረገ የተቀናጀ ጥቃት ሕይወታቸው ያለፈ የሰማዕታት አስክሬን ማክሰኞ ምሽት 4:30 ከደብረ ስብዓት ቅዱስ ሚካኤል ቤተክርስቲያን በመኪና ተጭኖ እንደወጣ የዓይን እማኞች የገለጹ ሲሆን ህገወጡ ቡድኑም ፎቶ ለመነሳት የሰማዕታት አስክሬን እስኪነሳ እንኳን አለመጠበቁ የጭካኔያቸውን ጥግ የሚያሳይ ነው ሲሉ ገልጸዋል። በሻሸመኔ መልካ ኦዳ ሆስፒታል የገቡ ተገቢውን ሕክምና እንዳያገኙ መከልከላቸውና ወደ ሌላ ሆስፒታል ሪፈር የተጻፈላቸውም እንዳይወጡ መደረጉ ነው። አለፍ ሲልም መረጃውን በማቃጠል ቤተሰብ እንዳያገኛቸው መደረጉና የተጎዱትም ምን አይነት ሁኔታ ላይ እንዳሉ የማይታወቅ ሲሆን ቤተሰቦቻቸውም ጭምር ወደ ሆስፒታሉ እንዳይገቡ ተከልክለዋል። ያረፉትም አስክሬን ለቤተሰቦቻቸው እንዳይሰጥም ክልከላ መደረጉ ተገልጿል። ሆስፒታሉም በኦሮሚያ ልዩ ኃይል ተከቦ እየተጠበቀ ነው። ምንም እንኳን የተጎዱ ኦርቶዶክሳውያን ቁጥር እንዳይታወቅ የመረጃ ማጥፋት ቢሰራም በደረሰን መረጃ የሟቾች ቁጥር ከ37 በላይ መድረሱን ምንጮች ጠቁመዋል ሲል ተሚማ ዘግቧል። በተጨማሪም መጪው የካቲት 5 በቅዱስ ሲኖዶስ በሚመራው ዓለም አቀፍ ሰላማዊ ሰልፍ የሻሸመኔ ህዝበ ክርስቲያን እንዳይሳተፍ ወጣቶችን ቤት ለቤት እየሄዱ ማስፈራራትና ድብደባ እየፈጸሙ እንደሚገኙም ገልጿል። ምንጫችን ተዋህዶ ሚዲያ ማዕከልና የአማራ ሚዲያ ማዕከል ነው። ክቡራን አድማጮቻችን፣ የዕለቱን ዜና በዚህ እናጠናቅቃለን። ወደ ቀጣዩ ልዩ ዝግጅታችን እንሸጋገራለን። ስንቴ ሞቱልሽ ለክብሬ ዘባድረው አልፎ ሲደፉሽ ባህርሽን ተሻግረው የጀግኖች አገር ያዳምቅና አሻራ ፈለገ ጊሆን ያንቺ ስም ሲጠራ ባሰማይ ላይ ባንዲራሽን አይቶ ስሜ ሲጠራ ማንስም ይላ ሰምቶ ባሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማንስም ይላ ሰምቶ ጋሻይ አማራ ድምጽ ራዲዮ ነው። የዛሬውን የሁለተኛ ክፍል ፕሮግራም እንቀጥላለን። የዛሬው የውይይት ፕሮግራም እንግዳይ ዶክተር አረጋኸኝ ንጋቱ ነው። ዶክተር አረጋኸኝ ብዙዎቻችሁ እንደምታውቁት የጋሻ አማራ ቼርማን ነው። ዶክተር አረጋኸኝ በመጀመሪያ አብረኸኝ ለዛሬው ፕሮግራም ስለቀረብክ አመሰግናለሁ።
በጣም በጣም አመሰግናለሁ። እኔም የጋሻ አማራ ድምጽ ሬዲዮና አንቺ ዲት ስለጋበዛችሁ በጣም አመሰግናለሁ።
እሺ ዶክተር አረጋኸኝ ጥያቄን ከመጀመሬ በፊት አንዳንድ በቅርቡ የደረሱንን መረጃዎች በመግለጽ ጀምራለሁኝ። ከዛ ያለህን አስተያየት ጠይቀሃለሁኝ። ባለፉት 3 ቀናት የኦርቶዶክስ ተዋህዶ ቤተክርስቲያን ምእመናን በብዙ ቁጥር በየቦታው በየቤተክርስቲያኑ ወጥተው ጸሎት አድርገዋልና ለቤተክርስቲያን ያላቸውንም ድጋፍ አሳይተዋል። ያ ከተከናወነ በኋላ አሁን ደግሞ በዛሬው በቅርቡ እንደሰማነው ከሆነ የመንግስት ኃይሎች እንዴት ይሄ የህዝብ ትዕይንት ትንሽ እንዳሳሰባቸው የሚያሳዩ መረጃዎች እየወጡ ነው። ዛሬ ሮብ ቀን በወጣው የመንግስት መግለጫ መሰረት የጸጥታና የደህንነት የጋራ ግብረ ኃይል የሚባለው የአብይ አህመድ የደህንነት ተቋማት እንደተናገሩት ከሆነ በመጪው እሁድ የካቲት 5 ቀን 2015 የኢትዮጵያ ተዋህዶ ቤተክርስቲያን የጠራችውን የሰላማዊ ሰልፍ ህገወጥ ሰልፍ ነው በማለት በይፋ ሰላማዊ ሰልፉን ከልክለዋል። እና ምክንያቱ የሰጡት የተለያዩ ኃይሎች መሳሪያ የታጠቁ ኃይሎች መንግስትን ለመጉዳት ለመፈንቀል የመጡ ኃይሎች አሉ ብለው ነው የሚናገሩት። ግን እነሱ ራሳቸው ነው እውነቱን እንናገር ከሆነ መሳሪያም የታጠቁት ህዝብንም ቀውስም እየፈጠሩ ያሉት ራሳቸው የመንግስት ኃይሎች መሆናቸውን እናውቃለን። ግን እነኚህን ምክንያቶች በመግለጽ ይሄንን የኦርቶዶክስ ተዋሕዶ ቤተክርስቲያን ሰልፍ ከልክለዋል እና ይህም ህገ ወጥ በሆነ መልክ ነው። ምክንያቱም በ1983 በወጣው የህግ መሰረት እና ደግሞ በህገ መንግስቱን በጸደቀበት መልኩ አንድ የመንግስት አካል የሰላማዊ ሰልፍን በኢትዮጵያ ውስጥ መከልከል ችሎታ የለውም። ግን ይሄ የአብይ አህመድ መንግስት ከልክሏል። ከዛ በተያያዘ የኢትዮ 360 ምንጮች እንደነገሩን ከሆነ ደግሞ ከኦሮሚያ በቁጥር ወደ 8000 ገደማ የሚጠጉ የፌዴራል ፖሊስ ዩኒፎርም የለበሱ ታጣቂዎች በሱሉልታ በኩል ወደ አዲስ አበባ መግባታቸውን መረጃዎች ገልጸዋል። ከዛም በተጨማሪ ከአማራ ክልል ከጎጃም እና ከወሎ ወደ አዲስ አበባ የሚገቡት ሁለቱም ዋና መስመሮች በቅርቡ እንደተዘጉም ሰምተናል። ከዛም በተጨማሪ ከአዲግራት እና ከሽሬ አካባቢ የነበረ የመከላከያ ኃይል በርከት ያሉ መኪኖችን ጭኖ ወደ መሀል ሀገር እንደመጣም ሰምተናል። እና እነኚህ ነገሮች የሚያሳዩት የመንግስትን ወደ መሀል ሀገር መቅረብ የመንግስትን በኦርቶዶክስ ተዋሕዶ የተነሱ እንቅስቃሴዎችን አለመፈለግ እና ወደ ኃይልም እስከ መጠቀም እንደሚሄድ ነው የሚያሳዩት። እና በአንተ አስተያየት አሁን ነገሮች ወዴት እያመሩ ነው የሚለውን ልጠይቅህና የህዝቡ የኦርቶዶክስ ተዋሕዶ ተከታይ ህብረተሰብ፣ የአማራ ህብረተሰብ እንዴት ነው እነኝህን ነገሮች መገናዘብ ያለበትና ራሱንም ማዘጋጀት ያለበት የሚለውን ልጠይቅህ።
በጣም ጥሩ መግቢያ ነው ያስቀመጥሻቸው፣ ጥሩ ጥሩ ነጥቦች ናቸው። በምችለው መጠን መልሳቸዋለሁ። በመሰረቱ በኢትዮጵያ ውስጥ ነውጥ እንደ መሳሪያ፣ ውሸትን፣ ቅጥፈትን እንደ መሳሪያ፣ ህዝብ ላይ ጦርነት ማወጅን እና በተለይ በአማራው ላይ እና በኦርቶዶክስ አማኙ ላይ አለመረጋጋት መፍጠር የዚህ መንግስት የፖሊሲ ውጤት ነው እንጂ ዛሬ የተደረገ አይደለም። ግን በሂደት እንኳን ተደራጅቶ ኢትዮጵያ የሚያስመስል መዋቅር የያዘው ኦርቶዶክስ ሃይማኖት ቀርቶ በወለጋ እና በመተከል ወይም በዚህ በቤንሻንጉል ጉሙዝ፣ በደቡብ በተለያዩ የኦሮሞ ተብሎ በተባሉት አካባቢዎች በሙሉ ገበሬ የሚፈናቀልበት አገር ሆኗል እና ይህ ሰውዬ አብይ አህመድ ስልጣን ከያዘበት ጀምሮ በውስጥ ነውጥ ጦርነት ያልታወጀበት፣ በሶማሌ ላይ ጦርነት ታወጃል፣ በአፋር ላይ ወረራ ያካሂዷል፣ በደቡብ የተለያዩ ቦታዎችን ወርሯል፣ በጋምቤላ በመተከል ላይ ሳይቀር ወረራ ያካሂዳል፣ እንዳልሹ መንገድ ይዘጋል። ይሄ ሁሉ በመንግስት የሚደረግ ህግ የመስበር ሂደት ነው። ኢትዮጵያ ውስጥ አሁን ህግ የለም። ህጉ አብይ ሆኗል። አብይ የፈለገውን ያደርጋል፣ አብይ ያሰበውን ያደርጋል። የፈለገውን ህገ መንግስት ጥሶ ክልል ይፈጥራል። የፈለገውን ህግ ጥሶ ከንቲባ ይሾማል እና የፈለገውን የሚሆንበት አንድ አብሶሉት ዲክታተር የሆነ ወይም ደግሞ በቃ የመጨረሻውን የአምባገነንነት ምልክት የሆነ ሰው ሆኗል እና ይህ ባለበት ሁኔታ ከዚህ በስተጀርባ ያለው ደግሞ በኢትዮጵያ ፍርስራሽ ላይ ኦሮሚያ የምትባል በምናባቸው የፈጠሯት ግን ደግሞ በአሁኑ ሰዓት ባለፉት 4 ዓመት መሬት አውርደው ካርታ ሰርተው እነ ጁሃር የተለያዩ ኦሮሞ ኢሊቶች እንደሚያሳዩን ካርታ ሰርተው በወረራ በፈጣን ፍጥነት ኢትዮጵያን አፈራርሰው ለማድረግ የሚያደርጉት ከፍተኛ መሯሯጥ አለን እና አሁን ይሄ በኦርቶዶክስ ላይ የተፈጠረው ሁኔታ የዛ ቀጣይ ነው። ይሄን ነገር በሙስሊም ወገኖችን ችላ አድርገው የተከበሩ በሙስሊም ማህበረሰብ ብቻ ሳይሆን በመላው ኢትዮጵያን የተከበሩን ሙፍቲን በማጉላላት ከስልጣን አውርደው የሙስሊም ማህበረሰብን በኦሮሚማ እንቅስቃሴ ስር አውለዋል። ይሄ ደግሞ ከ3-4 ዓመት በፊት ቀሲስ በላይ በሚባል የኢትዮጵያ የኦሮሚያ ኦርቶዶክስ ፈጠን ብለው ብዙ የሞከሩት ነገር ነበር። እስካሁን ድረስ እንግዲህ የተለያዩ ነገሮች ሲደረጉ ቆይተው እንዳውም እነዚህን 3 ጳጳሳት በሌላ አጋጣሚ እንደገለጽኩት ሊጠቀም ችለው በተለያየ መንገድ ያሳደጓቸውን በፍጹም በፍጹም እንኳን ለጵጵስና በእውነት ለመናገር ተራ ስራ እንኳን ለመቀጠር የማያበቃ ሬዚዩም ያላቸውን ሰዎች በጣም ደካማ ሰዎችን ፈልገው ይህንን 25 ናቸው 26 ሰዎችን ሾመን ብለዋል። እንግዲህ ይሄ ሲደረግ ዋናው ነገር ኢትዮጵያ ኦርቶዶክስ ቤተክርስቲያን ስትጠቃ ቆየች። ከውስጥ ካንሰር በሚመስል መንገድ ስትጠቃ ቆይታለች። ከውስጧ ድክመት እንዲኖር እና ምናልባት እነዚህና አካለ ወልድ የሚባሉት እና ሌሎችም አሁን ያፈነገጡት ጳጳሶች የዚያ ካንሰር አካል ናቸው። እና አንድ ሰው በሃይማኖታዊ ብቃቱና በመንፈሳዊነቱ ባለው የእውቀት ደረጃ ክህሎት እና በተለይ ደግሞ በመንፈሳዊነቱና ከመንፈስ ቅዱስ ባገኘው ቡራኬና ጸጋ ሳይሆን በፖለቲካ ግንዛቤ ሹመት የሚደረግበት አገር ስለሆነ የቤተክርስቲያኗን ሕግ የሚያፈርስ ካህን ከውስጥ ወጥቶ ይሄንን ሲያደርግ በጣም ያሳዝናል። ይሄ ሲሆን ግን የመንግስት ከፍተኛ ድጋፍ አለ። ይሄ በቀጥታ የማን ነው ፕሮጀክትነቱ? የአብይ አህመድ ፕሮጀክት ነው። እና ይሄንን ሲያደርግ አሁን እሱ በመሀል ገብቶ በመሀል ጣልቃ አልገባም የሚል ነገር ያነሳል። ያንን ብሎ ግን አያቆምም። ሰራዊት የኦሮሞ ልዩ ኃይል እና ቄሮ የምንለው የተለያየ ልብስ ሊለብስ ይችላል። የልዩ ኃይሉን ልብስ ሊለብስ ይችላል። የአብይን ልዩ ያሰለጠኑ የራሴ ክብር ዘበኛ የሚለው ያቋቋመዋል። የተለያየ የሚለብሱ እነሱን ሊያደርግ ይችላል። ፌዴራሉን ሊያለብስ ይችላል። ህግ ሰውየው ህግ አግደው እና የራሱን ህግ የሚያፈርስ የሚያገለግለውን የሚያገለግሉትን እንኳን በቅርብ የሚያገለግሉትን እንኳን መለዮ ለባሽ የማያከብር ካቢኔውን የማያከብር ሰው እና አይን አውጥቶ የሚዋሽ ሰው ነው። አሁን ደስ የሚለው በኦርቶዶክስ እምነት በኩል እውነቱን ለመናገር ደፍረው የወጡ አባቶች አግኝተናል። ኦርቶዶክስ ሃይማኖት ይህንን እያደረገች ነው እና ከዚህ አንጻር እንግዲህ ሰራዊት ቢያስገባ ወራሪ ኃይል ቢያስገባ የሚጠበቅ ነው እና አዲስ አበባ ዙሪያውን ከቦ የሚንቀሳቀስ ኦልሬዲ የኦሮሞ ኃይል አለ። እንደገና ደግሞ ተጨማሪ የፌዴራል ሰራዊቱን ሳይቀር ሲያስገባ ሰውየው ለስልጣኑ በዚህ ስልጣኑ ላይ ለመቆየት ያለው እኔ ከአሁን በፊት የተናገርኩት አለ ልጆቹንና ሚስቱን በእጁ ከማጥፋት ወደኋላ አይልም። ስልጣኑን ለማቆየት በዛ ደረጃ ያለ ሰው ስለሆነ ይሄ የሚያደርጋቸው ነገሮች በሙሉ ሊገርሙን አይገባም። ወረራ ይፈጽማል፣ የተለያዩ ነገሮችን ያደርጋል። እኔ በሰላም የሚያልቅ ነገር በዚህ በአብይ ስርዓት ውስጥ አይኖርም። ወይ እሱ አገሪቷን ይዟት ይጠፋል ወይም ደግሞ አገሪቷ አትጥፋ የምንል ዜጎች አብዛኞቻችን ኢትዮጵያውያን አገሪቷን እንድንጠፋ የምንፈልግ አይደለንም። ይህን ሰውዬ ከስልጣኑ ላይ ካልተወገደ በስተቀር በተለያየ መንገድ በህዝብ ጫና፣ በህዝባዊ እምቢተኝነት ከስልጣን ላይ ካልወጣ በስተቀር ኢትዮጵያ ሰላም አታገኝም እና የኦርቶዶክስ እምነት አባቶች ይህንን ሊያደርጉ አይችሉም። ህዝቡ ግን ዛሬ በእምነቴ ከመጣ ትናንትና የሙስሊም ወገኖቻችንን አድርጓል፣ ዛሬ የኦርቶዶክስ ሃይማኖትን እያጠቃ ነው መስሏቸው ነው እንጂ ነገ የፕሮቴስታንቶችም ሌላም እምነት አለኝ የሚል ኢትዮጵያ ውስጥ የሚተርፍ አይኖርም። ይሄ ሰውዬ በስልጣኑ የመጣን በሙሉ ለመደፍጠጥ ነውጥን እንደ መሳሪያ አድርጎ የተጠቀመ ሰው ነው እና እንደውም አንድ የሰማሁት በቃ ሌላ በሌላ አቅጣጫ በ15 በ20 በ30 ዓመት የሚፈጸምን ነገር በአጭር ጊዜ ውስጥ የመፈጸም ችኮላ ውስጥ ነው ያሉት እነሱ። ይሄ ሁሉ ነው። ለዚህ ነው ሪስክ እየወሰዱ መነካት የሌለበትን የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነት የኢትዮጵያ ቅርስ ጠባቂ ኢትዮጵያን ኢትዮጵያ ያሰኘች መዋቅር ናት። ኢትዮጵያን መፍረስ ስለሆነ አላማቸው ይሄንን እያደረጉ ነው። ሰዎች ይሞታሉ፣ ጳጳሳት እየተደበደቡ ነው እና በተለይ የክርስቲያን የኦርቶዶክስ እምነት ባለቤቶች እኔም አንዱ ነኝ። የጳጳሳቶችን መስቀል መሳም ብቻ ሳይሆን ጨርቃቸውን፣ አልባሳቸውን፣ ከኋላ የለበሱትን ነገር እንኳን መንካት ለእኛ ትልቅ ጸጋን መልበስ በሆነበት ሀገር ጳጳሳት ባልሆነ መንገድ እየሆኑ በዚህ መንግስት ሲታይ በጣም ሊዘገንነን ሊቆጨን ልንንገበገብ ይገባል እና አባቶቻችን የሚነግሩን በመንፈሳዊ መንገድ እንድንሄድ ነው። ከዛም በላይ ሊነግሩን አይችሉም። ህዝቡ ግን ሩቅ አስቦ ይሄንን መንግስት ይዘን ተሸክመን እስከ መቼ ነው መሄድ የምንችለው የሚለውን አውጥቶ አውርዶ ዛሬ ከሌ ሞቶ እኔን ያድነኛል የሚለው ሳይሆን አብረን ሁላችንም አብረን ሞተን ከእንደዚህ አይነቱ እብድ መሪና ጨካኝ መሪና ዲያብሎሳዊ ሰይጣናዊ መሪና ኢትዮጵያን የተቀደሰችን ሀገር ከሚያረክስ መሪ ጋር መኖር አንችልም እና እምቢ ብለን ከዚህ ሰውዬ ጋር መደራደር ሳይሆን የሚገባው እምቢ ብለን በአንድ ድምፅ ወግድ ልንለው ይገባል ነው የምለው። ይሄ ደግሞ ከጳጳሳት የሚጠበቅ አይደለም። እያንዳንዱ ክርስቲያን ነኝ የሚል እያንዳንዱ ኢትዮጵያዊ ነኝ የሚል ይሄንን ማድረግ አለበት እና ይሄንን ነው የምለው። ሁሉንም መልሼልሽ እንደሆነ አላውቅም ዮዲት።
አዎ መልሰልኛል ዶክተር አረጋይ። እንዳልከው ስራው የሚጠበቀው ከህዝቡ ነው እና የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ብቻ ሳይሆን በአሁኑ ሰዓት ሁሉም ከኦርቶዶክስ ጋራ አንድ መሆኑን ድጋፉን ያሳየበት ወቅት ላይ ያለ ነው። ሙስሊሞችም የፕሮቴስታንት እምነት ተከታዮችም ከኦርቶዶክስ ጋር አንድ ላይ መቆማቸውን ያሳዩበት ሰዓት ስለሆነ ሁሉም ህዝብ አንተ እንዳልከው በኦርቶዶክስ ብቻ ላይ ሳይሆን በሁሉም ላይ የመጣ ጥቃት መሆኑን አሁንም ይሁን በኋላ የሚመጣ ጥቃት መሆኑን አውቆ የሚደራጅበትና አንድ ላይ የሚቆምበት ጊዜ መሆኑን እኔ ማምናለሁኝ። አሁን በሚቀጥለው ጥያቄ ደግሞ የምጠይቅህ የአብይ አህመድ እያደረገ ያለው ስራ የትህነግ ሚና ምንድን ነው የሚለው ነው። አሁን እንደሰማነው ከሆነ ሽሬና አዲግራት ያሉ የመከላከያ ኃይሎች ወደ መሀል ሀገር እየመጡ ነው የሚለውን ሰምተናል። አንዳንድ ምንጮች ደግሞ የትህነግ እጅም አለበት የዚህ ኦርቶዶክስ ላይ የተሰነዘረው ጥቃት የሚል አስተያየትም እየሰማን ነው። አንድ ሀሳብ ምንድን ነው? ይሄ ኦርቶዶክስ ላይ የተዘነዘረው ጥቃት አማራውንም ያነጣጠረ ጥቃት ነው የሚል ሀሳብ አለ። ምክንያቱም በኦርቶዶክስ ምክንያት የተወጠረ አማራ፣ ምክንያቱም ብዙ ፐርሰንት የምንለው አማራው ኦርቶዶክሳዊ ነው። ደግሞ ሙስሊም አማራም ቢሆን ይሄ ነገር ግድ ብሎት እየቆመ ያለ ህብረተሰብ ነው እና በዚህ በኦርቶዶክስ ምክንያት ሀሳቡና ኃይሉ ያተኮረ ህብረተሰብ አማራ፣ በሌላ በኩል ደግሞ ትህነግ ጥቃት ልታደርስበት ትችላለች፣ እየተዘጋጀችም ነው። በወልቃይትና በራያ በኩል በተለያዩ መንገዶች አማራን ለመወጠር እና አማራን ለማጥቃት የሚደረጉ ሴራዎችም አሉ የሚል አስተሳሰብ አለ። ይህንን እንዴት ታየዋለህ?
በጣም ትክክለኛ ግንዛቤ ነው ለእኔ። ይሄንን መረጃም አያስፈልግም። ይሄንን አንቺ ጥሩ መረጃም ተተሻል። መረጃም አያስፈልግም ለዚህ፣ ታሪካቸውን መመርመር ብቻ ነው። ሊሆን የሚችል መሆኑ ምንም ጥርጥር የለውም። እዚህ ላይ ወያኔን አንስተን በምናወራበት ሰዓት የትግራይ ወገናችንን አብሮ ለመጨፍለቅ የሚደረግ ወያኔ አፍቃሪዎች ፍላጎት አለ። ይህንን በፍጹም ግልጽ ማድረግ አለብን። እንዲያውም ከአማራው በላይ ከፍተኛ የኦርቶዶክስ ከፍተኛ እጅ ያለበት የትግራይ ቦታ ነው፣ የትግራይ አካባቢ ነው። ግን ወያኔ እንደ አብይ አይነትን ስታሳድግ ኦርቶዶክስን፣ አማራውን ማጥፋት፣ ኢትዮጵያን ማፍረስ ብለው ተነስተው በዚህ በዘር ፖለቲካ ከፋፍለው ይህን ሲያደርጉ ጠንሳሾቹ ወያኔዎችና ይህንን አጀንዳ የሰጧቸው የውጭ የኢትዮጵያ ጠላቶች ናቸው። ለራሳቸው ጥቅም ሲሉ የኢትዮጵያ ጠላቶችን ልንወነጅላቸው፣ የራሳቸው ጥቅም አላቸው። የራሳቸውን ጥቅም ለማድረግ ሲሉ ኢትዮጵያና ኦርቶዶክስ መጥፋት ካለባቸው እንዲጠፉ ይፈልጋሉ። ግን እንደ ወያኔ አይነት የውስጥ ወኪል አግኝተው ይህን ነገር ሲሰራበት የነበረ ነው። አብይ የወያኔ ፍጡር ነው። ግን ከሱ አልፎ ደግሞ ጭካኔ ጨመረበት፣ አረመኔነት ጨመረበት እና ይሄንን ደግሞ ጀስቲፋይ ለማድረግ ነባር የዚህ የወረራ ገዳ የሚባል ስርዓት አለ። ሌሎችን ጨፍልቆ የሌሎችን ጀኖሳይድ ፈጽሞ በሌሎች ላይ የዘር ማጥፋት ፈጽሞ ራስን ማስፋፋት፣ ይሄ ከ500 ዓመት በፊት የነበረውን አሳምነው ጽጌ ያስጠነቀቀንን ማለት ነው። እና ይሄንን ቢያስቡ የሚገርም አይደለም። አብይ ምናልባት ከአማራው ጋር ሲጠላ መጀመሪያ የሮጠው ወደ ወያኔዎች ነው። መጀመሪያ የወጣው ወደ ጣሊያን ነው። ወደ መጀመሪያ የሚሄደው ደግሞ ወደ ሱዳን ነው። እና አሁን ደግሞ ጦር አንስቶ ከሽሬ በኩል እንግዲህ ትግሬዎቹ እንደሚሉት ከአሁን በፊት ሰራዊቱ አይገባም፣ መሳሪያ ይዞ አይወጣም ብለው የቆሙ ነበሩ። አሁን እንግዲህ አያስቆሙትም ማለት ነው። ምናልባትም የኤርትራ ጦር ይወረናል የሚለው ፍርሃቻ በመስኮት ወጣ ማለት ነው። እና አማራን እና ኦርቶዶክስን ለመምታት ወያኔና አብይ ቢተባበሩ ፈጣሪና ተፈጣሪ እና ለአንድ ዓላማ አብረው የቆሙ ሰዎች የሚያደርጉት ነገር ነው። ሊገርመን አይገባም። ምናልባትም ይሄንን ውጥረት ለማምጣት እንኳን ልክ ኤርትራን ትግራይን ለማጥቃት ኤርትራን እንደጋበዘ ሁሉ አማራውንና ኦርቶዶክስን ለማጥቃት ዙሪያውን ያለው ኢትዮጵያን የኢትዮጵያ ጎረቤቶችን በሙሉ ለጥቃት እና ለጦርነት እንደውም የፈለጉትን ያህል መሬት ይዘው ሁሉ እንዲወስዱ ከማድረግ ወደኋላ የሚል አይደለም። ምናልባት እሱ መቱ ላይ መተማ ላይ በወልቃይት ጠገዴ በኩል የሱዳን መሬት ሲሰጥ ለሱዳን መሬት ሲወስዱ ለአብዩ ምኑም አይደለም የኦሮሞ መሬት ስላልሆነ የኢትዮጵያን አይደለም እሱ እያስተዳደረ ያለው እና ህልሙም አይደለም። ኢትዮጵያ አትፈርስም የሚለን ኢትዮጵያን እያፈረሰ ነው። ያ ጊዜ ስጡኝ፣ ኢትዮጵያን እስካፈርሳት ድረስ አትወቁ ምን እንዳሰቡ። ስለዚህ ኢትዮጵያን እያለሁ አትፈርስም፣ ግን እያፈረሰ ያለው ሰው ራሱ አብይና ኦሮሚማና ወያኔዎች ናቸው። እና በአሁኑ ሰዓት የሚጠቅማቸው ካገኙ ወያኔና ኦሮሚማ አብይ ብቻ ሳይሆኑ ሌሎችንም አጋሮች ከመፍጠር ወደኋላ አይሉም። አብይ ትልቁ ነገር ፍርሃቱ ከፍተኛ ደረጃ ላይ ደርሷል። በጣም ከፍተኛ ፍርሃት ላይ ነው ያለው። ያንን ፍርሃቱን ለመቀነስ አዲስ አበባ ላይ ምናልባት የአዲስ አበባን ህዝብ የሚያክል ሰራዊት ለማስገባት ቢሞክር አይግረም። ሰውን ከየት እንደሚያመጣው አላውቅም እንጂ ያንን ከማ እንግዲህ ወደ 78 ሚሊዮን ህዝብ የሚኖርበት ሀገር ነው እንትን ነው። ከሌላው አቅጣጫ ግን ይሄ ተስፋ የሚሰጠው ከሱ ክፋት አንጻር ተስፋ የሚሰጠው ሙስሊም ወገኖቻችን ፕሮቴስታንት ወገኖቻችን ከኦርቶዶክስ ሃይማኖት ጋር እየቆሙ ነው። ይሄ ሩቅ የሚወስዳል። ለእውነት መቆም ብቻ ነው፣ ሌላ አይደለም። ሁሉም ይሄ ሰውዬን ማንነቱን አውቀዋል እና በራሱ ካቢኔ ውስጥ ያሉ ሰዎች ሳይቀሩ ይሄንን ነገር እየገለጹ ነው። መጨረሻ ላይ ግን እኔ ቢል የማይገርመኝ አማራዎች ስልጣኔ ሊወስዱብኝ ነው፣ ኦሮሞን ስልጣን ሊያሳጡት ነው የሚል ብሎ ኦሮሞና አማራን እና ኦሮሞና ሌሎችን ለማጋደል ለማጫረስ እሱ በፈጠረው ቤተ እምነትን በማጥቃት በፈጠረው ክራይሲስ የአማራና የኦሮሞ ችግር ሊያደርገው ይሞክራል። ግን ኦርቶዶክስ ከአማራነት፣ ከትግሬነት፣ ከኦሮሞነት በላይ የሆነች በእምነት ላይ ብቻ የምታተኩር እንጂ በዘር ላይ የምታተኩር ስላልሆነ ደግነቱ ለኢትዮጵያና ለእምነቷ ሲባል ኦሮሞ ኦርቶዶክሶች አሉ፣ የደቡብ ኦርቶዶክሶች አሉ። የአማራ ብቻ አይደለም፣ የትግራይ ብቻ አይደለም። በብዙ ቦታ ኦርቶዶክሶች አሉ። ኦርቶዶክስ ደግሞ የሁሉም እምነት ነው። እነሱ ኦርቶዶክስንና አማራን ለማጣበቅ የሚያደርጉት ወይም ደግሞ እነ ጁሃር ደግሞ እስልምናና ኦሮሞነትን አብረው ለማጣበቅ የሚያደርጉት የሃይማኖትና የዘር አድርገው ህዝቡን ለማፋጨት የሚሄዱበት መንገድ የሚገርም ነው። እንግዲህ በወለጋ የሚገደሉት አማራዎች አማራ ሙስሊሞች ናቸው፣ ግን ምስልምና ለኦሮሞ ብቻ ሊሰጡ ይፈልጋሉ። አፋሮች የት ሄዱ? ሶማሌዎች የት ሄዱ? የኦጋዴን ወገኖቻችን የት ሄዱና ነው የኦሮሞ ብቻ የሚሆነው? እና ይሄ ነው፣ አይሳካለትም። ጥፋቱ ይቀጥላል። የሰውየው ጥፋት እንደተባለው ከዚህ ሰውዬ ጋር የምትታረቂው ሳይሆን የምታስወገጂው ነቀርሳ ነው። እና አሁንም ከአባቶቻችን በዚህ ጸንተው ቤተክርስቲያንና እምነትን ሊያስከብሩ ሲሉ እኛ ደግሞ እንደ ምዕመን፣ እንደ ዜጋ፣ እንደ ኢትዮጵያዊ ደግሞ ከዛ ያለፈ ስራ መስራት አለብን። ይህ ሰው መወገድ አለበት ወደሚለው መስራት አለብን። ይህንን ከአባቶቻችን ልንጠብቅ አልችልም። ይህ የዜጋው፣ የምዕመኑ፣ የሁሉም ኢትዮጵያዊ ሁኔታ ነው። አንዱ እምነት ተነክቶ እንዳልኩት እውነተኛ ፕሮቴስታንቶች፣ እውነተኛ ሙስሊሞች፣ እውነተኛ ክርስቲያኖች በምንም እምነት ውስጥ ይሆኑ የአብይን ሰይጣናዊ ሁኔታ በአእምሯቸው እስካላጸደቁ ድረስ ሁሉም የአብይ ጠላቶች ናቸው። ስለዚህ ሰይጣን ተሸክመን ሸይጣን ተሸክመን የምንድን ሰዎች ስለሌለን ሰይጣኑ እኛን ከማጥፋቱ በፊት እኛ ያንን ሰይጣን ቆርጠን ማውጣት አለብን የሚለውን ነው እኔ በምክር መልክ የማቀርበው። ዮዲት፣
እሺ፣ በጣም በጣም ጥሩ ሀሳብ ነው ዶክተር አረጋኸኝ። ስለነበረን ቆይታ በጣም አመሰግናለሁ ዶክተር አረጋኸኝ። በሚቀጥለው ፕሮግራማችን ደግሞ እንቀጥላለን።
አመሰግናለሁ ዮዲት።
ክቡራን አድማጮቻችን ለዕለቱ ያዘጋጀንላችሁ መርሃ ግብር ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። በተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልን።